ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 4 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መስከረም 4 ቀን 651 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በዛሬ ዝግጅታችን በቀድሚያ በወቅታዊ ሁኔታዎች ላይ ያተኮረውንና ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናቀርባለን። ግዳጅን ወደ ሰማይ ወይም ወደ ሌላ መለጋቱ ቆሞ ህዝብ ራሱ አገሩን ከስቃይና መከራ ከዘረኞች ክፉ ጥቃት ሊያድን ህብረትን እውን አድርጎ ለመራራና ቆራጥ ዘረኛ ትግል መነሳት አለበት። አተር ቢጎድል ሽንብራ ይበረክታል በሚል ርዕስ የቀረበ ነው። ከዚያም የኢትዮጵያ አርበኞችን ገድል በሚመለከት በቀረበ ሰፋ ያለ ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
አገር ወዳድ ኃይሎች አገዛዙ ጦርነቱን ከትግራይ ስቦ አማራው መሬት ላይ እንዲሆን አሻጥሯል ብለው ይከሳሉ። አገዛዙ ትግራይ ለቆ ለመውጣቱ የሚሰጠው ምክንያትና በተግባር የሚያሳያቸው ባህሪዎቹ የማይገናኙ መሆናቸውን ህግ ለማስከበር በሚል ወያኔ ላይ ጦርነት ከመጀመሩ በፊት ለትግራይ የሚደርሰው 10 ቢሊዮን ሆኖ ያለ 100 ቢሊዮን ብር መስጠቱን በእርዳታ ለዚሁ አካባቢ 14000 ሜትሪክ ቶን የሚሆነ እህልና 4000 ሜትሪክ ቶን መድኃኒት ሲልክ ወያኔ ፋሽስታዊ ጥቃት ራሱን በመከላከል ላይ ላለው አማራ መድኃኒት ይቅርና አንድ ኩንታል እህል እንኳን ለመላኩን ሴራውን ያጋልጠዋል ይላሉ። የአማራው ልዩ ኃይል ፋኖ ሆነ ወዶ ዘማቹ መልሶ በማጥቃት ላይ ያሉ መከላከያው ስለመጣ እናንተ ውጡ ይላሉ። የወያኔው ኃይል ከተሞችን ያለምንም ውጊያ እንዲይዝ ማስደረጉም ጻራ ማራ ቋሙን በማን አለብኝነት ይያባባሰው እንደሄደም ተክሷል። ለዚህ ማገዛዙ ጦሩን እንዳይዋጋ በማስወጣቱ ወያኔ ከማይጨው ተነስተ ኮሮም ሲገባና አላማጣን ቆቦ ሰቆጣና ለምን መከላከል ሊወር መቻሉን በማስረጃ አቅርቧል። የአማራው ልዩ ኃይል ለጦርነቱ የሚያስፈልገውን አቅርቦት እንደምግብ ህክምና ጥይት መሳሪያም ሆነ በውጊያ ላይ የወደቀውን ማንሳት ሳይቀር ለራሱ በራሱ ብቻውን እንዲቆም መገደዱ የአማራውን ልዩ ኃይል አመራር የሚሰጡት ባዴልን በመጠቀም ወያኔና ኦፒዲዮ መሆናቸው ማካባቢውን የጦርነት አውድማ ለማድረግ መጠንሰሱን ያጋልጣል። አማራው የሁለቱም ጽንፈኞች የጋራ ጠላት መሆኑን አገዛዙ አቅርቦት በመንሳት ብቻ ሳይሆን ጦርነቱ በአማራው መሬት ላይ እንዲቀጥል በዚህም የአማራውን ልዩ ኃይልና ፋኖ በቁጥር እንዲመናመንና ኢኮኖሚውም ደቆ ተስፋ እንዲቆርጥ ለማድረግ የታቀደ ነው ተብሏል። የኦፒዲዮ መንጋ ማዕከላዊ መንግስትን አጥፍቶ ፍኝ በማይሞሉ ጽንፈኛ ቁጥጥር ስር የሆነ የኦሮሞ መንግስት ለመመስረትና ወያኔን ከአማራው የነጠቃቸውን መሬቶች አካቶ ትግራይን በመንግስት እንዲያስተዳድር መደራደር እንዲቻል ያላቸውን ርኩስ ሴራ ለማሳካት አማራው ከጀርባው በኦነግ ኦህዴድ ኃይል ከፊቱ ደግሞ በመቀሌው አሸባሪ ተመትቶ ለጸረ ኢትዮጵያው ኃይል ተገዥ እንዲሆን አገዛዙን ያዙት የኦሮሞ ጽንፈኛ ሻጥር ነው በሚል አበክረው አስተያየታቸውን የሚሰጡ በርካታ ናቸው። ሰቆጣ ከተማ ነሐሴ 9/2013 ዓ.ም ምረት በወያኔ ከተያዘች በኋላ ነሐሴ 27/2013 ዓ.ም ምረት እንደገና በመከላከያ ቁጥጥር ስር ቆይታ በአዲስ አመት ዋዜማ ጳጉሜ 5 ምሽት ዳግም በወያኔ ስር እንደዋለች በዳና በጭላና ቆዝባ የሚገኙ ተፈናቃዮች ተናግረዋል። ህብረተሰቡ ለባሉ ያገዛቸው የገዛቸውን እንስሳት ሳይርድ በሌሊት መፈናቀሉንም ይናገራሉ። በዋግኽምራ ብሔረሰብ አስተዳደር ለሁለተኛ ጊዜ የተፈናቀሉ የሰቆጣ ነዋሪዎች ለከፋራ መጋለጣቸው ሲታወቅ የሰቆጣ ከተማ ለሁለተኛ ጊዜ በወያኔ ስር ከወደቀች በኋላ ነዋሪዎች አካባቢያቸውን ጥለው ተሰደዋል። አገዛዙ ተፈናቃዮችን ለመታደግ እየሰራው ነው ይበል እንጂ አማራውን በመርዳት ረገድ ጨርሶ የማይታሰብ መሆኑ የታወቀ ነው። በአምዶርቅ ከተማ የሚገኘው ተፈናቃይ ህብረተሰቡ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ተፈናቅሎ በችግር ላይ እንደሆነ አመልክቷል። በዳና ወረዳ ተፈናቃዮች በበሽታና በረሃብ እየተሰቃዩ በመሆኑና የከፋ ነገር ከመድረሱ በፊት ወገን እንዲደርስለት ጥሪ አቅርበዋል። ህፃናትና ወላጆች ምኝታ የላቸውም፣ አቅመ ደካሞችም የወገንን ፈጣን ምላሽ እንደሚጠብቁ አመልክቷል። የአማራ ኮሙኒኬሽን ዳይሬክተር ተብየው ተፈናቃዮችን ለማገዝ የሚደረገው ጥረት ተጠናክሮ ይቀጥላል፣ እርዳታ እናደርሳለን ይበል እንጂ የአማራው ብልጽግና አመራር ከአራት ኪሎ አጋሩ የተለየ እንዳልሆነ ከአካባቢው ከሚወጡ መረጃዎች ምንጮች ማወቅ ይቻላል። በጦርነት ቀጠና ያሉ ወገኖች ለከፋራ መጋለጣቸውን ጠቁመው ዓለም አቀፉ ረጂ ተቋማት መንገድ አስከፍቶ ሊታደጋቸው እንደሚገባ ጥሪ አቅርበዋል። ከወቅታዊ ጦርነት ጋር በተያያዘ 554,000 ወገኖች መፈናቀላቸውን ምንጮችም አስታውቀዋል። ሰቆጣ የአካባቢው ኃይልም ሆነ መከላከያው ቦታውን እንዲለቅ በመደረጉ ምክንያት ወያኔ መልሶ በመያዙ ተፈናቅለው ረሃብ የተጋለጡ ቀን በሐሩር ለይት በቁር እየተሰቃዩ ለመገኘታቸው አገዛዙን ተጠያቂ የሚያደርጉ መኖራቸውን ከአካባቢው የሚወጡ መረጃዎች ማወቅ ተችሏል። ወያኔ በኮሎኔሉ ተባባሪነት በወሎ በጎንደርና በአማራና በአፋር ህዝብ ላይ የከፈተውን የሽብር ዘመቻና አገዛዙ በፖለቲካ አቋማቸው የሚፈጽመውን እገታ በመቃወም የድምጽ አልባ ኢትዮጵያውያን ድምጽ ገበር ኃይለና የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ ሐሙስ መስከረም 6 ቀን በዋሽንግተን ኤምባሲ ፊት ለፊት የተቃውሞ ሰልፍ እንደሚያደርጉ ገልጸዋል። የሰልፉ አስተባባሪዎች በኮሎኔሉ የሚመራው የጠባብ ኦሮሞዎች አገዛዝ እንዲሁም የሆነግና የቤንሻንጉል አሸባሪዎች በተለይ በአማራዎችና በኦርቶዶክስ ክርስቲያኖች ላይ የሚፈጽሙትን የዘር ማጥፋት ዓለም አቀፉ ማህበረሰብ እንዲያውቀው እንደሚያደርጉና ሁሉን አቀፍ የሽግግር መንግስት እንዲቋቋም በመደገፍ እንደሚሰለፉ ማስታውቀዋል። በምስራቅ አፍሪካው ሀገር ኬንያ በተከሰተ ድርቅ ምክንያት ወላጆች ልጆቻቸውን ለምግብ የማይሆኑ መራር ቅጠሎችን ለመመገብ ተገደዋል ተባለ። በኬንያ ኪፍሊ በተባለ ግዛት በተከሰተ ድርቅ ምክንያት ከ20 በላይ ሰዎች ሆስፒታል የገቡ ሲሆን የአንድ ሰው ህይወት ማለፉም ተዘግቧል። ወደ 250 ሺህ የሚጠጋ ህዝብ ደግሞ አስቸጋሪ ሁኔታ ውስጥ ይገኛል ሲሉ የግዛቱ አስተዳዳሪዎች ይፋ አድርገዋል። ከዚህ በተጨማሪ የግጦሽ ሳር ባለመኖሩ ከፍተኛ ቁጥር ያላቸው የቀንድ ከብቶች መሞታቸውም ተዘግቧል። በመጨረሻም እሁድ ለጀርመን ውስጥ በተካሄደው ውድድር በቶኪዮ ኦሎምፒክ አምስተኛ ደረጃን በመያዝ አጠናቃይ ነበረችው አትሌት ሰንበሬ ተፈሪ የ5 ኪሎ ሜትር ክብረ ወሰንን ልትታሻሽል ኦስትሪያ ቪየና በተደረገው ማራቶን ያሸነፈው ደራራ ሁሪሳ ያልተፈቀደ ጫማ አድርጎ በመረጡ ውጤቱ ተሰርዞበታል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ መስከረም 4 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ አተር ቢጎድል ሽንብራ ይበረክታል። ዘረኛ ሲፋላ አድርባይም ይበዛል። ሀገር ማለት ጠፍቶ ደብዝዞ ጎት ማስቀደም ያይላል። ጎታችሁን ስታስቀድሙ ኢትዮጵያዊነትን ታደበዝዛላችሁ ያልናቸው ብዙዎቹ አልሰማ ብለው ወያኔ በቆፈረላቸው የዘረኝነት ቦይ መፍሰሱን ተያይዘው ይሄው ዛሬ የገባንበት ማጥ አድርሰውናል። ማጡም የከፋ ረግረግ ነው። ከገቡበት መውጣት ያስቸግራል ያዳግታል። በዚህ ረግረግ ገብቶ 27 ዓመት ሲንፈራገጥና ሲቆሽሽ የባጀው ኮሎኔሉ ከቆሻሻው ሳይጸዳ በቡራዩ ጀምሮ አጣየን አስቃጥሎ አማራ ብሎ ሽዎችን ፈሽቶ ሳይታጠብ ሳይጸዳ ኢትዮጵያዊ ነኝ ብሎ ሊያሳምነን ይወራጫል። አሁንም የሚያምኑት ጥቂቶች ሲኖሩ ከዘረኛ መሰሎቹ ውጭ የለየላቸው አድርባዮች ናቸው። ሁሉም ያውቃቸዋል። ረጅም ጸረ ህዝብ ታሪክ አላቸው። ራሳቸውን ለመጣው ባለነፍጥ ለሻቢያም ለግብጽም ሲሸጡ የቆዩ ባንዶች ናቸው። ህዝብ ደሙን አፍሶ ለውጥ ሊያመጣ ሲል አዳዲስ ጭራቆች ጥርሳቸውን አግጥተው እየተከሰቱ በአገር ላይ ጭቆናን ሊቀጥሉ መነሳታቸው ግልጽ ሲሆን ያኔ ከያኔው ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይቋቋም ሲል ኢሃፓ የህዝብን ፍላጎት አንጸባርቆ ነበር። ጊዜያዊ ወታደራዊ መንግስት መስርቶ 17 ዓመት ቀጥቅጦን የገዛው ደርግ የህዝብን ጥያቄ ውድቅ ሲያደርገው ከዚህ አረመኔ ስብስብ ጋር የተባበረው መኢሶን የተባለው ቡድን ደግሞ ደርጉን ደግፎ በተጻራሪው ውጥንቅጥ የሆነ መፈክርም አሰምቶ ነበር። የደርጉ ጊዜያዊነት ራሱ በጥያቄ ሲገባ መጨረሻውም ዛሬ ኮሎኔሉ እንደሚሻው የአንድ ሰው ፈላጭ ቆራጭነት መሆኑ ዳግም ታይቷል። ጠንካራ መንግስት ያሻል። ህዝብ የሚፈልገውን አያውቅም። ድርጅቶች አይስማሙም። ወዘተ ወዘተ ያልተባለ አልነበረም። ዛሬም ቢሆን የሽግግር ሂደት ወላጅነን ሊሉ ብዙዎች ሲወገረገሩ ብናይም ይዘቱን ካለመረዳታቸው ሌላ በተጻራሪ ያሉትም አዲስ ማጠየቂያ አያሰሙም። ህዝባዊ መሰረት ያለውን መፈክር ይዘቱን ስተው የልህቆች ቴክኖክራቶች ሞሮች መንግስት ሊሉንም የተነሱ አሉ። ድርጅቶች መሃል ልዩነት በመኖሩ እኮ ነው በሽግግር ሂደት ቅራኔዎችን በውይይት አርግቦ ወይም ፈቶ ወደ ህዝባዊ መንግስት መስረታ መጓዙ የተሻለ ይሆናል ስንል የቆየ ነው። ይኸው እስከ 50 ዓመታት ቢዳክሩ ቢንቦጫረቁ በሐሰት ራሳቸውን የሽግግር ቢሉም ውሃ ቢወቅጡት እንቦጮነን በጭቆና ጫማ ስር ያለ ነው። ከዚያ ጀግና ትውልድ በኋላ አድርባይ ፍልፈላው የጸናብን አውዳመት በመጣ ቁጥር ለውጥ ደብዛው ጠፍቶን መከራን ደልሎ መዋጥ ተገደናለን። የኑሮ ውድነቱ እነሱን አይመለከትም። ዛሬም እናዜብ ጎላ ነፃ ሆነው ሲንደላቀቁና እነ በቀለ ገርባ በረከት ስምኦን ታሰሩ ተብለው ሲነሸነሹ ብሩቃን ሲመጣም እንደ ዘረኞቹ ለህዝብ ፍርድ መቅረባቸው አይቀርም። እነ እስክንድር ነጋ በእስር ይሰቃያሉ። የደብዛቸው ጠፋ እስረኞች እናቶች እንባም አልታበሰ። ከዓመት ዓመት የምናሻግረው የምናጅበው መከራና ጭቆናን ነው። ስንቱን ወገን ለግድያ አሳልፈን ሰጥተን ነው ዓመት ተሻገርን ብለን በመልካም ምኞት ራሳችንን በከንቱ የምናጥነው። ሳትታመም ተፈወስ ሳትረክስ ተቀደስ የተባለውን ሰምተን በነበር ኮሎኔሉም ዘረኞቹን ይዞ አይሰየምብንም ነበር። የህዝብ ኃላፊነትና ተጠያቂነት ብዙም ከባድም ነው። ሙሴ ብለው ያሞገሱት ዛሬም ድጋፍ የሚሰጡት መፍትሄ የሆነውን የሽግግር ሂደት ተቃውመው ምትሃት ብልጽግና ሰባኪዎች አድርባዮችና የዘመነ ዘረኝነት ባንዶች በሞላ በታሪክ ተጠያቂ ናቸው። በየቦታው ለታረዱት ቀሳውስት ለተቃጠሉት ቤተክርስቲያኖች ህይወታቸው ባሰቃቂ መንገድ ለተቀጠፈው ህፃናት ለአፋር አማራ ሰለባዎች ለፍጅቱና ግድያው ከዘረኞቹ እኩል ተጠያቂ ናቸው። ብሩህ የፍትህና የህዝብ ቀን ሲመጣ ለፍርድ መቅረባቸው አይቀሬ ነው። ሁሉም የሽግግርን ሂደት መካድ እየከበደ በመምጣቱ መፈንቅል አድራጊ ኮሎኔሎች ሁሉ የሽግግር መንግስት እንመሰርታለን ሲሉ ከሱዳን እስከ ጊኒና ማሊ ሲለፈፉ እየሰማን ነው። መርሁን ስለሚያዛቡት ግን ሊሆን የሚችል አይደለም። የሚፈነቀሉት ህዝብ የጠላቸው ጭራቆች ቢሆኑም ስልጣን ለህዝብ ሳይሆን ስልጣን ለኮሎኔል ነውና ዋና ግባቸው ለህዝብ የሚበጅ ሽግግር እውን አይሆንም። እንደ ኮሎኔሉ እኔው ላሻግራችሁ ብለው ቢደርቁ ይሻላቸው ነበር። ከምን ወደ ምን ኮሎኔሉ ለብቻው ከማህይም ዘረኞች ጋር ብቻ ሆኖ ሊያሻግረን እንዳሰበና እንደሚችል መጠየቅ እንኳን ያልፈለጉ በጭፍን ሲደግፉትም ታዝበናል። ምርጫ የተባለው የተጨበረበረ ቢሆንም ኮሎኔሉን ሊመርጡ ጎሳ ይቀድ የተሰለፉም ነበሩ። እኔስ ምን ያንሰኛል ባዩ ነውር ጌጡ ወያኔም 27 ዓመታት እነ ኮሎኔሉን ይዞ የተቃወመውን የሽግግር ሂደት ደገፍኩ ብሎ ሲነሳ ይህንንም ሊደግፉ የከጀላቸውን ምሁሮችም በሐፍረት ሰምተናል። በዚህ አያያዝና ሂደት የዴሞክራሲ ጉዳይ ገና ዘንቦ ተባርቆ ሆኖብናል። ስለዚህም ግዳጅን ወደ ሰማይ ወይም ወደ ሌላ መለጋቱ ቆሞ ህዝብ ራሱ አገሩን ከስቃይና መከራ ከዘረኞች ክፉ ጥቃት ሊያድን ህብረትን እውን አድርጎ ለመራራና ቆራጥ ዘረኛ ትግል መነሳት አለበት። ኮሎኔሉን ሆነ በአዴንን መሪዎችን ይዞ ወያኔንም ሆነ ዘረኝነትን መዋጋት ማቸነፍ አይቻልም። ድል ለኢትዮጵያዊነትና ለኢትዮጵያ ህዝብ። በወራዳዎች ለአንዲት ቀንም አንገዛ።
የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታስኖ ለመሄድ ካለው ሰፊ እቅድ አንደኛው የአርበኞችን ታሪክ ማርከስ ባልሆኑትና ባልዋሉበት መወንጀል ሐውልታቸውን ማስነቀል በባዕዳን ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። በዋናነት ወጣቱ ትውልድ ስለ አገሩም ሆነ የህዝብ ታሪክ እንዳያውቅ፣ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለእሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት፣ የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ ዓላማውን ለማሟላትና በመጨረሻም አገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ውግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም። ያሉት ከየቤሩት ወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖርም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ ዘረኛና ጎጠኛ፣ ጸረ መብትና ጸረ ኢትዮጵያ፣ ኢ ዲሞክራሲያዊና ኢሰብአዊ የባድ ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ህዝብ የሚያሳውቅ የለም። ወያኔ በስህተት እንኳ እውነት የማይናገር ተናግሮም የማያውቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽ መረስኩት፣ አደነዘዝኩት፣ በ1 ለ5 በ1 ለ7 ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ፣ በየመን፣ በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለል ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእምቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላ እንጂ። አንድ ሀገር በነገስታት፣ በአምባገነን፣ በናዚስት፣ በፋሺስት፣ በዲሞክራቲክ ስርዓት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጠሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጠሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጠሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የአገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። ጨቋኝም ይሁን ዴሞክራት፣ አምባገነንም ይሁን ፋሺስት መንግስት የሚባለው ይህንን ኃላፊነቱን የሚያከብር ከሆነ ብቻ ነው። ከዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው አገር ከራሱ ድንበር አልፎም ሌሎች ክፍሎችን አልያዘም ማለት ግን አይደለም። የራሱን አገር ቆርጦ ለአጎራባች አገር የሰጠ የራሱ ፈቅዶ ፈርሞ የአገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በዓለም ታሪክ ካለ ወያኔ አይታወቅም አልተሰማም። የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ ባባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። እንደ ጎጠኛው ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሽስት ጣሊያንም ኢትዮጵያን የወረረችው ከ40 ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላትም ነበር። ጣሊያን በሞሶሎኒ መሪነት ለአምስት ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር አገሪቷን በጎጥ በጎሳ መከፋፈል የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። ወያኔ ቀደም ድርሳነ ሚካኤል የፋሽስቱ ጣሊያን ዓላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሽስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ስርዓት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማሟላ አፋኝና ዘረኛ ቡድን መንግስት ብሎ መጥላት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት አገራችን ውስጥ እስካለ ድረስ ያጠቃናል። ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋና ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆንም ዝግጅት ላይ ነን። በዚህ ብቻ ማንወሰንም ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከአምስት ወር ተኩል በኋላ የሁለተኛው የዓለም ጦርነት አሸናፊ የተወሰነበት የስታሊን ግራድ ጦርነት ተካሄደ። ያ በትዕቢት ወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሺስቶች የገላገለ ክቡር መስዋዕትነትም ነበር። የሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሺስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ጠቅላላ ጥቁር አፍሪካን ያኮሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው በወልወል በውጫሌ አረሱንቱ ስንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳ የጀግንነት ታሪክ አውርሰውና አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ትስስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከመጨረሻ ትንፋሻቸው የተዋደቁ ታላቅ ያስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር ማhall ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማ አስወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከ12 ዓመት እድሜያቸው ጀምረው ያደጉት የኖሩትና ትምርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተ መንግስት ነው። እዚያው ቤተ መንግስት በነበሩ ጊዜ ካብሮ አደጎቻቸው ጋር የግዝ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው ለወታደራዊ ትምህርት ባሳዩት ፍላጎትና ተሰጦ በወቅቱ ይሰጥ በነበረው የፈረስ ግልቢያ የጉክስ ጨዋታ የተኩስና የልዩ ልዩ መሳሪያዎች ለመመድ እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላም የሚኒሊክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሰ ነገስቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግስት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ የመትረየስ የትናንሽና የተላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ለመመድም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጤ ምኒልክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል ጀግና ስራ ሰርተው ከንጉሠ ነገሥቱና እቴጌይቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ዳጫ ከሌሎች አርበኞች ጋር የጣላልን ጦር ሰፈር አፈራርሰውና ማርከው እዚያው ሲተሰው የገበየው መድፍ አስተኳሽ ዋና ሥራ እዚያው ስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ብሎ እንደተቀኘላቸው በሰፊው የሚታወሰ ታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሠ ነገሥቱንና እቴጌይቱን በተለያዩ መስኮች ስለ ኢትዮጵያ ሀገራቸው የመከሩ ከቆዩ በኋላ በአገረ ገዥነት መጀመሪያ ሲዳሞን ቀጥሎ ማረርጌን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በእርጅና እድሜያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም የአርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት የአርበኝነት ጦርነት እጄን አልሰጥም በማለት 80 ዓመት እድሜያቸው ደቡብ አዲስ አበባ ሰበታና ረጲ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ አገራችን ሕይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወሱ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ ራስ አሉላ አባነጋ በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከሚታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ተደጎሌ በማባረር የኢትዮጵያም በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ ጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያም ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ሥራዎችን አከናውነዋል። ራስ አሉላ አባነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት ዓመታት በኋላ ከዚህ ዓለም በሞት ተለይተዋል። ፍትሃትና የቀብር ሥነ ሥርዓታቸው በተወለዱበት በተንቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያ ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የሰጣቸው ስም በአጠቃላይ የአማራ ኩርኩር የሚል ነው። ወያኔ በኢትዮጵያ ታሪክ ላይ በባዕዳን ተደግፎ የመጣ ምጽአት ነው የሚባለው ለዚህ ነው። ሶስተኛ في توراري حبت جيرجيس دينك دي ويم أباملا حبت جيرجيس دينك دي بيتوبتاك قد أتر بأسراس من تارباسوس تامت أمرت والدو بأسراس تين أساس من تامت أمرت بادرب باتشوهمم يموتو تالا يأتوبيا يتور مكلاكيا نا ياسترا در بلات أموالتو يازو برك يأتوبيا جغنانا چو حبت جيرجيس اند بالتا ميليك ملسو إتوبيان سياستباب درو بطور عود ما تغين تو ودى عبديس عبابا توسدو ازيو بميليك تالاقو بيتا منغست عمروات شو بتمرت يبالس اغنى اوكتا شو باقرن بوغن فكري تكررت ود إتوبيان عفتاري تقرقوارينا عالبقر باي زيغانا شو انيه تالاقنا بلجغنا تاچ ابو جباتنا ميچا ከኦሮሞ አማራና ጉራጌ ብሔር የተወለዱ እስከ ህይወት ፍጻሜያቸው ለኢትዮጵያ አንድነትና ሉዓላዊነት ደከመኝ ታከተኝ ሳይሉ የሰሩ ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጭፍሮች ጋር ሆነው ሚኒሊክና እቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰውበት ወቅት የተሰውቱን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ሚኒሊክ ኃላፊነት ተጥሎባቸዋል። አጼ ሚኒሊክም ያብቴንና ያአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በሚኒሊክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በመትገኝ ሙደግ በመትባል ልዩ ቀበሌ መጀርቲን በመትሰኝ በአብዛኛው የኢትዮጵያ ሶማሌ ከሚኖርባት የዘላን ቤተሰብ የተወለዱ ጀግና ኢትዮጵያዊ ናቸው። የአውሮፓ ኃይሎች 1885 ዓመተ ምህረት በበርሊን ጉባኤ አፍሪካን ለመቀራመት ሲሽቀዳደሙ የዑመር ሰመተር ቤተሰቦችና ጎሳዎች አገራቸው ኢትዮጵያ መሆኑን በኃይል በመግለጽ መጀመሪያ ከእንግሊዝ ቀጥሎም ከጣሊያን የቅኝ አገዛዝ ባለስልጣኖች ተላቀው በሚኒሊክ ዘመነ መንግስት በተለይ ከእንግሊዝ ሶማሌላንድ ዋና ከተማው ሃርጌሳ ከሆነው ክፍል በፍጹም የማይላቀቁ መሆናቸውን በመግለጽ በሁለቱም ድንበሮች መካከል ቋሚ የሆነ የድንበር መስመር ዘርግተው የዓለም አቀፍ ሕግ የሚያውቀው ድንበር መለያ ድንጋይ እንዲኖር ያስደረጉ መሆናቸውን ታሪክ የሚያውቀውና ዛሬም ድረስ በመስክርነት የቆመ የድንበር ክልል መስክር ነው። ሙደግ በመትባል ኦጋዴን ውስጥ በመትገኝ ልዩ ቀበሌ የተወለዱት ዑመር ሰመተር በሁለተኛው የኢጣሊያ ፋሺስት ወረራ ወቅት ኢጣሊያ ኢትዮጵያን በወልወል በኩል ስትወር በስመጥሩ አርበኛ ከደጃዝማች አፎቅ ጋር ሆነው የኢጣሊያንን ወራሪ ጦር አምርረው የተከላከሉ ጀግና ናቸው። ደጃዝማች አፎቅ በደጋሃቡር ጦርነት ሲሰውም ዑመር ሰመተር ከተከታዮቻቸው ጋር በመሆን የጣሊያንን ፋሺስት ጦርና ባንዳዎችን አላስቀምጥ አላስከድ ብለው ለብዙ አመታት በሰርጎ ገብነት በጋሪሶን አርበኞች ጦር ጣላትን ያንገላቱና ብዙም የገደሉና የማረኩ ስመጥር አርበኛ ናቸው። በመጨረሻም በጦርነት መሃል በመቅሰል እንግሊዝ ሀገር ቀዳማዊ ኃይለ ሥላሴ በስደት በሚገኙበት ለህክምና በመስጢር ተወስደው ህክምናውን ጨርሰው ሙያቸውን አስመስክረው ጣሊያንን ፈጽሞ ለማባረር ወደ ሀገራቸው ከተመለሱም በኋላ እስከ ዕለተ ድል ድረስ የማይናቅ ሥራ ሰርተዋል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላ መጀመሪያ የጅጅጋ አውራጃ ገዢ በመሆን ለጥቆም የቀዳማዊ ኃይለ ሥላሴ የቅርብ አማካሪ በመሆን ሶማሊያን ከኢጣሊያና ከእንግሊዝ ቅኝ አገዛዝ ቀንበር አላቆ እንዴት ከኢትዮጵያ ጋር ማስተሳሰር ይቻል እንደሆነ ደከመኝ ሰለቸኝ ሳይሉ የሰሩ ብርቅዬ ኢትዮጵያዊ ጀግና ናቸው። ዑመር ሰመተር በፋሺስት ጣሊያን ጦርነት ወቅት የገጠማቸው የእግር አካባቢ መመታት ብዙ ጊዜ ጤና ይነሳቸው ስለነበር በህክምና ሲረዱ ቆይተው በ1960 ዓ.ም ምረት በኢትዮጵያ አቆጣጠር ከዚህ ዓለም በሞት ተለዩ። ደጃዝማች ዑመር ሰመተር ከጎሰኝነትና ዘረኝነት በላይ ኢትዮጵያዊነታቸውን የሚመኩበት መግለጫቸው አድርገው ኖረዋል። የነንም ከመሞታቸው በፊት ባደረጉት ኑዛዜ አረጋግጠዋል። ለንጉሱ ስለ ቀብር ስነ ስርዓታቸው ያቀረቡት የጽሑፍ ጥያቄ የሚከተለው ነው። እኔ በኦጋዴን አውራጃ ከመጀርቲ ጎሳ የተወለድኩ ኢትዮጵያዊ ዜጋ ነኝ። ከጣሊያንም ሆነ ከእንግሊዝ ወራሪዎች ጋር የተዋደቅኩት ለአገሬ ኢትዮጵያ ስል ስለሆነ ግርማዊነቶ መልካም ፈቃዶ ከሆነ በኢትዮጵያ ዋና ከተማ የሃይማኖቴን እምነት ተከትሎ የቀብር ስነ ስርዓቴ እንዲፈጸምልኝ በትህትና እጠይቃለሁ። ንጉሱም ይህንን ኑዛዛቸውን በመቀበል ጀግናው ደጃዝማች ዑመር ሰመተር የተቀበሩት አዲስ አበባ በእስልምና እምነት ስርዓት ነው። ዑመር ሰመተር በስማቸው በአዲስ አበባ አንድ ትምህርት ቤት ለማስተዋወሻ ተፈርቶላቸዋል። የኚህ ታላቅ ጀግናም የአርበኝነት ባለውለታነት እንደተቀሩት የጭንቅ ቀን ጀግኖች በመላው ኢትዮጵያውያን ዘንድ በሰፊው ሲታወዝ ይኖራል። እኚህን ጀግና በዚህ መንገድ ስንዘክር ከዑመር ሰመተር ጋር እጅና ጓንት ሆነው የጣሊያንን ወራሪ ኃይል ሲመክቱ የነበሩት የደጃዝማች አፈወርቅን ሐውልት ወያኔ ገና ስልጣን ሲይዝ ከኢትዮጵያ ድንበር ተነቅሎ መጣሉ በጭራሽ ሊረሳ የማይችል የወያኔን ጸረ ኢትዮጵያዊነት ገላጭ ምስክር ነው። ወያኔ የነደጃዝማች አፈወርቅን ሐውልት ብቻ ሳይሆን የትልቁን የሃይማኖት አባትና ጀግና የአቡነ ጴጥሮስን ሐውልትም ከቦታው ነቅሎ አስነስቶታል። አቡነ ጴጥሮስ ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግስት የኢጣሊያንን መንግስትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ፍንክች አለል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ባስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በሌላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁዕ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ሕዝብ ሆይ ገዝቼሃለሁ፣ ለጣሊያን ፋሽስቶች አትገዛ የሚል ነው። ይህንንም ለማውሳት ሎሬት ጸጋዬ ገብረ መድኅን በብሩህ እንዲህ ተቀኝቶላቸዋል። አየ መብርሃን፣ ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባ? ልቦናሽን አዙሪባ። ፈተናዋን ተቆቃዋን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓን ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጫንቋን እንደ ኮረብታ ተጭኗት ቀና ምን እውነት እንዳጣት አንገቷን ቁልቁል ጠምዝዞ ነፍሷን ብጣስ ብረከካት ስልጡን ልቁን መጻጉን ናፈርቼ እንዳልዋክ ሲርቀኝ አይልሽ ወጋግን አንቺ ካጠገቤ አትራቂኝ በርታ በይኝ መብርሃን ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ አሁን ብቻዬን ነኝ ፈራ ሸሸግበት ጋጣው ምጸናበት ልባጣው ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ጸጋው የአቡነ ጴጥሮስ ውግዘት ዛሬም ይሰራል የኢትዮጵያ ህዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም ተባብረህና ተሳስረህ የጀግኖች አያት ቀድም አያት አባቶቻችንን ታሪክ ድገም ተነስ 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 ወያኔ መሰሪ አገርና ታሪክ አጥፊው ቡድን ነው እና አቡነ ጴጥሮስን የነደጃዝማች አፈወርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በእነሱ ምትክ በገርጂ የቦማርሌን ሐውልት ተክሏል። ቦማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በስደት ከመያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማፋት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ህዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጫቋኝ ገዢዎችን አስወግዶ በራሱ ድምጽ የሚመጣ ህዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነገሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንላያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው በቤት በመንደሩ ጤናውን ሲነሳው አቤቱን ለማለት በሰልፍ ሲከጅለው በባሩድ በጥይት ጨክኖ ሲቆላው ታጥቆ ከመመከት ሌላ ምን ምርጫል? አንገብጋቢውና ተንካይን ጥያቄው ወደድንም ጠላንም ባጭሩ ይፈው። አገር ላጥፋ ያለ የሚያብጥን ቆርማ ገልብጦ መግራት ነው በተግባራው ደግሞ። ላጥፋቹ ያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪቱን ዲመክን። ኢሰባዊ ሆኖ የስልጣናት ወንበር ሰውን ካስቸገረ ያሶጣ ካገር ወይም ማላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋተር በቀር። ኢሰባዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚነቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ የምን ርኅራኄ ለዚህ መሰል ገንቱ። ወገኑን ሀገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱ ሞት ለወያኔ ድል ለኢትዮጵያ ህዝብ።
ቆዳ ተሞሉ የወገኖቹን ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካተለ ተዋርዶ አዋራይ ስንቶ ዳማለ ያመጣል መንገድ ይወሳል መንገድ አንድ የሚጠላ አንድ የሚወደድ አባታ ተወቃሽ ልጃ ይወለድ አገር አዋራሽ ልጃ ይወለድ ታሪክ አብዳፊ ልጃ ይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ ተክተሻው ከቻለ ባውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ደብ ካበቃው ከበር ይጫነበት ይሳብ እንደ በሬ አስተካማቲ ሆድ ለኢትዮጵያ ሀገሬ ላገሩ ላገሬ 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 በልበለው 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 በልበለው